ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መጋቢት 18 2015 ዓ.ም ዝግጅታችን ጀመረ።
ወይም ከአረቡ ሰሜናዊ ባህር ላይ እየገባ ያለ እርጥበት አዘላየር አስቸጋሪ ሁኔታዎችን እየፈጠረ ስለሆነ እርጥበት እየቀጠለ ነው የሚመጣው። ስለዚህ እነዚህ አካባቢ ወደ ኦሮሚያ ቀደም የጠቀስኳቸው ቦረና፣ ጉጂ፣ ሞያሌ አካባቢ ያሉ ሰዎች ጥንቃቄ ሊያደርጉ ይገባል።
በድርቅ የተጠቁ አካባቢዎች ከመደበኛ በላይ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የሰማችኋቸው በሜትሮሎጂ ኢንስቲትዩቱ የረጅም ጊዜ ትንበያና የድርቅ ክትትል ክፍል ኃላፊ የሆኑትን አቶ ሙሉ አለማበራን ነው። ዝርዝሩ በአብይ ርዕሳችን ይቀርባል። በትግራይ ክልል የሰሜናዊ ድንበር አንዳንድ አካባቢዎች አሁንም እርዳታ እየደረሰ እንዳልሆነ ነዋሪዎች ገልጸዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ የጋና ጉብኝታቸውን ጀምረዋል። ምክትል ፕሬዚደንት ሃሪስ ከጋና ፕሬዚደንት ናና አኩፎ አዶ ጋር ተገናኝተው ተወያይተዋል። ውይይታቸው በኢኮኖሚያዊና በአካባቢያዊ ጸጥታ ላይ ያተኮረ መሆኑ ተገልጿል። ምሽቱን ፕሬዚደንት አኩፎ እና ባለቤታቸው ቀዳማዊት እመቤት ሬቤካ አኩፎ ለምክትል ፕሬዚደንት ሃሪስ እና ለባለቤታቸው ደግ ኢምሆፍ ባዘጋጁት የራት ግብዣ ላይ በውጭ ሀገር የሚኖሩ አፍሪካውያንን ጨምሮ ከ300 በላይ እንግዶች እንደሚገኙ ተዘግበዋል። ነገ ማክሰኞ ምክትል ፕሬዚደንት ሃሪስ አፍሪካውያን በባርነት እየተገዙ በመርከብ ተጭነው ወደ አሜሪካ በተጋዙበት ለሁለቱም ሀገሮች የክፉ ጊዜ ትዝታ ቀስቃሽ በሆነው የባሪያ ንግድ መናኸሪያ ኬፕ ኮስት ካስል ንግግር ያደርጋሉ። ረቡዕም በንግድ ስራ ከተሰማሩ ሴቶች ጋር የሚገናኙ ሲሆን አብረዋቸው የተጓዙት ባለቤታቸው ደግ ኢምሆፍ ደግሞ በሁለት ሴቶች የሚካሄድ የቾኮላት ፋብሪካ ይጎበኛሉ። የዩናይትድ ስቴትስዋ ምክትል ፕሬዚደንት ረቡዕ ማታ ወደ ታንዛኒያ ያመራሉ። የኬንያው ተቃዋሚ መሪ የተቃውሞ እንቅስቃሴው እንዲቀጥል ጥሪ አቅርበዋል። በኬንያ ፕሬዝደንት ዊሊያም ሩቶ አስተዳደር ስር የኑሮ ውድነቱ ማሻቀቡን በመቃወም የተጀመረው ጸረ መንግስት ሰልፍ እንዲቀጥል ተቃዋሚ መሪው ጥሪ በማቅረባቸው ዋና ከተማዋ ናይሮቢ እና ሌሎችም ከተሞች ውስጥ ፖሊስ በተጠንቀቅ ሲጠባበቅ መዋሉ ተገልጿል። ትናንት ፖሊሶች የተቃውሞ ሰልፎችን የከለከሉ ቢሆንም ተቃዋሚ መሪው ራይላ ኦዲንጋ ተቃውሞ እንዲቀጥል አበረታተዋል። ባለፈው ሳምንት ሰኞ በዋና ከተማዋ በናይሮቢ በተካሄደ የተቃውሞ ሰልፍ ላይ በሰልፈኞችና በፖሊስ መካከል በተፈጠረ ፍጥጫ አንድ ሰው ሲገደል ብዙዎች መቁሰላቸው የሚታወስ ነው። የኬንያ የባቡር አገልግሎት ትናንት ባወጣው መግለጫ ከአቅም በላይ በሆነ ምክንያት የነገ ሰኞ ማለትም የዛሬ መደበኛ የባቡር አገልግሎት ተሰርዟል ሲል አስታውቆ ነበር። ራይላ ኦዲንጋ ኬንያውያን ሰኞና ሐሙስ ጎዳና ላይ በመውጣት ተቃውሞ ማሰማታቸውን እንዲቀጥሉ አሳስበዋል። በሌላ የአፍሪካ ዜና ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ ታጣቂዎች 17 ታጋቾችን መግደላቸው ተሰምቷል። ምስራቅ ኮንጎ ውስጥ የሚንቀሳቀስ ታጣቂ ቡድን ቅዳሜ ዕለት ያገታቸውን 17 ሰዎች እንደገደላቸው የአካባቢው ምንጮች ናቸው የተናገሩት። ኮዴኮ በሚል የአጽሮት ስም የሚታወቀው ታጣቂው ቡድን ከኢቱሪ ክፍለ ግዛቷ ከተማ ከቡኒያ 45 ኪሎ ሜትር ርቀት ላይ በሚገኝ አካባቢ የጠለፋቸውን ቢያንስ 17 ሰዎች እንደገደለ የማህበረሰቡ መሪ ባንጉኒኔ ጊባላንዴ ለአጃንስ ፍራንስ ፕሬስ አመልክተዋል። ኮዴኮ በማዕድን ሀብት ባለጸጋ በሆነው በምስራቅ ኮንጎ ከሚንቀሳቀሱት ብዛት ያላቸው ታጣቂ ቡድኖች መካከል አንዱ ነው። ታጣቂው ቡድን ሰዎቹን የጠለፋቸው ከተቀናቃኝ ታጣቂ ቡድን ጋር በተፈጠረ ግጭት 3 አባላቱ ከተገደሉበት በኋላ መሆኑን ነዋሪዎች ይናገራሉ። ከታገቱት መካከል አንዲት እርጉዝ ሴት ያለችበት መሆኑንም ነው ምንጮቹ ያመለከቱት። ኮዴኮ የሚዋጋው ሌንዶ ማህበረሰብን ከሄማ ማህበረሰብና ከመንግስቱ የጦር ሰራዊት ጥቃት ለመጠበቅ ነው እያለ የሚናገር ሲሆን በዚህ ሰሞን ብቻ እርጉዝ ሴቶችና ህጻናትን ጨምሮ 30 ሰዎችን በመግደል ተወንጅሏል። ወደ ምዕራብ አፍሪቃ ስናቀና የቡርኪና ፋሶ መንግስት የፈረንሳይ መንግስት ፍራንስ 24 ስርጭቶችን እንዳገደ ተሰማ። ወታደራዊ መንግስት ፍራንስ 24 የተባለው የቴሌቪዥን ጣቢያ ስርጭቶችን በዛሬው ዕለት ያገደው የቴሌቪዥን ጣቢያው ከሰሜን አፍሪካ የአልቃይዳ ቅርንጫፍ መሪ ጋር ያካሄደውን ቃለ መጠይቅ ካስተላለፈ በኋላ መሆኑ ተገልጿል። የቡርኪና ፋሶ የኮሙኒኬሽንስ ሚኒስትር ዣን ኢማኑኤል ዋድሬጎ ባወጡት መግለጫ የፈረንሳዩ የቴሌቪዥን ጣቢያ ቃለ መጠይቁን በማስተላለፍ የነዚህ ሽብርተኞች አፈቀላጤ ሆኖ ማገልገሉ ብቻ ሳይሆን ከዚያም በላይ ለሽብር ድርጊቶቻቸውና ለጥላቻ ንግግራቸው ህጋዊ መድረክ ሰጥቷቸዋል ሲሉ ከሰዋል። በፈረንሳይ መንግስት ወጪ የሚንቀሳቀሰው ፍራንስ 24 በበኩሉ ይህ መሰረተ ቢስ ውንጀላ ነው ሲል አጣጥሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ የፍትህ ስርዓቱን ለማሻሻል ያወጡትን እቅድ እንዲሰርዙት የሀገሪቱ ፕሬዚደንት አይዛክ ሄርዞግ ተማጽኖ አቅርበዋል። ትልቁ የሀገሪቱ የሰራተኞች ማህበርም እቅዱን በመቃወም የስራ ማቆም አድማ ጠርቷል። በትዊተር ገጻቸው ላይ ባወጡት ቃል የእስራኤል ጸጥታ፣ ኢኮኖሚና ህብረተሰብ ላይ አደጋ ተደቅኗል ያሉት ፕሬዚደንቱ መንግስት እቅዱን የሚመለከተውን ምክር ቤታዊ ሂደት በአስቸኳይ እንዲያቆም የምማጸነው ለሀገራችን አንድነት በማሰብ ነው ብለዋል። አስከትለውም ፕሬዚደንቱ ይህ ወቅት ኃላፊነት የተመላበት አመራር የሚጠይቅ በመሆኑ በምክር ቤቱ የገዢው ጥምረትና የተቃዋሚ ፓርቲ አባላት ከሁሉም በላይ ለእስራኤል ህዝብ የሚበጀውን እንዲያስቀድሙ ሲሉ አሳስበዋል። ይህ በዚህ እንዳለም ከሰራተኛ ማህበሩ በተጨማሪ ዋናው የሀገሪቱ የሐኪሞች ማህበር የፍትህ ስርዓት ማሻሻያ እቅዱን በመቃወም የስራ ማቆም አድማ ጠርቷል። በዋናው ዓለም አቀፍ የአውሮፕላን ጣቢያም ወደ ውጪ የሚደረጉ በረራዎች እንቅስቃሴ ተቋርጧል። ጠቅላይ ሚኒስትር ኔተንያሁ የመከላከያ ሚኒስትሩን ማባረራቸውን በመቃወም በሀገሪቱ ዙሪያ በብዙ 10,000 የተቆጠሩ ሰዎች ሰልፎች አካሂደዋል። የመከላከያ ሚኒስትሩ ዮአቭ ጋላንት በመንግስቱ የፍትህ ስርዓት ማሻሻያ እቅድ ላይ ተቃውሟቸውን ያሰሙ ሲሆን ባለፈው ቅዳሜ በቴሌቪዥን በሰጡት መግለጫ ከእቅዱ በተያያዘ የተፈጠረው ክፍፍል ወደ ጦር ኃይሉና የደህንነት መስሪያ ቤቶች ውስጥ እየዘለቀ በመሆኑ በሀገሪቱ ጸጥታ ላይ ስጋት ደቅኗል ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኤድሪያን ዋትሰን ሁኔታው አሳሳቢ መሆኑን በመግለጽ ትናንት ባወጡት መግለጫ የእስራኤል መሪዎች በአፋጣኝ ስምምነት ላይ እንዲደርሱ አጥብቀን መማጸናችንን እንቀጥላለን ብለዋል። በመጨረሻም የጦር መሳሪያ ሙከራዋን የቀጠለችው ሰሜን ኮሪያ 2 አጭር ርቀት ተወንጫፊ ሚሳይሎችን ዛሬ በምስራቃዊው ጠረፏ አሻግራ ተኩሳለች። ፒዮንግያንግ ሚሳይሎቹን የተኮሰችው ዩናይትድ ስቴትስ ከደቡብ ኮሪያ ጋር የምታካሂደውን ወታደራዊ ልምምድ ለማጠናከር የባህር ኃይሏን አውሮፕላን ተሸካሚና አውዳሚ መርከቦች ስብስብ ወደ አካባቢው ከማስጠጋቷ ቀደም ብላ መሆኑ ነው። ሰሜን ኮሪያ የዛሬውን የሚሳይል ተኩስ ያካሄደችው ከፒዮንግያንግ በስተምዕራብ ከየብስ ላይ መሆኑ ተጠቁሟል። በዚህ ወር ብቻ ለ7ኛ ጊዜ ያካሄደችው ይህ ሙከራ ውጥረቱ እየተካረረ መሆኑን የሚያመላክት እንደሆነ ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 18 2015 ዓ.ም ተመረዘ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ማይግሬን የራስ ምታት በሁሉም ማገር ላይ ይኖራል። በተለይ አሁን አሜሪካ ነገር በረሽተው ምክንያት ስራ ባለመሄድ በአመት ወደ 30 ቢሊዮን ዶላር ነው ሀገሪቱ የምታደርገው። እና የራስ ምታት ሲባል እንደንዳልከው የተለያዩ አይነቶች ይኖራሉ። መጀመሪያ የራስ ምታት አለው ሲባል በሆነ ምክንያት የሚመጣ ነው ወይስ እንዲሁ ምክንያቱም ማይታወቅ የራስ ምታት ነው ወይ ነው ጥያቄው።
የሰማችኋቸው ዶክተር እናውጋው መሃሪ ይባላሉ። የነርቭ የራስ ምታትና ሌሎች ስቃይ ስሜቶች የሚያስከትሉ የህመም አይነቶች ልዩ ሐኪም ናቸው። በሁለተኛው አጋማሽ የሐኪሙን ያማክሩ መሰናዷችን ተመልሰው ይመጣሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እንጋብዛለን። ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። ድርቅ ሲመላለስባቸው በነበሩት የደቡብና ደቡብ ምስራቅ የኢትዮጵያ አካባቢዎች ከመደበኛ በላይ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት ጠቆመ። አቶ ሙሉ አለማበራ በኢትዮጵያ ሜትሮሎጂ ኢንስቲትዩት የረጅም ጊዜ ትንበያና የድርቅ ክትትል ዴስክ ኃላፊ ለአሜሪካ ድምጽ ሲናገሩ በተለይ የቦረና፣ የጉጂ፣ የባሌና ደቡባዊ የሶማሌ ክልል አካባቢዎች በመጠኑ ከፍ ያለ ዝናብ እንደሚያገኙ ጠቁመዋል። የቦረና ዞን ነዋሪ በዝናቡ ቢደሰቱም አሁንም በድርቅ የተጎዱ ከብቶቻቸው በዝናቡ ምክንያት እንዳያጡ ስጋታቸውን አመልክተዋል። ገልሞ ዳዊት ተጨማሪ ዘገባ አለው።
ያለፉት ሳምንታት በደቡብ እንዲሁም በደቡባዊ ምስራቅና በሰሜናዊ ምስራቅ ኢትዮጵያ መጣለ ጀመረው የበልግ ዝናብ አሁንም ለሚቀጥሉት 4 ቀናት ከመጠነኛና ከመጠነኛ በላይ ሆኖ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። አቶ ሙሉ አለማበራ በኢንስቲትዩቱ የረጅም ጊዜ ትንበያና የድርቅ ክትትል ዴስክ ኃላፊ ናቸው።
ቦረና፣ ጉጂ፣ ደቡባዊ የባሌ ዞን አካባቢ ላይ እንደዚህ በድርቅ የተጎዱ አካባቢዎች ዝቅተኛ ቦታዎች ላይ በመጠንና በተምጦት ከፍ ያለ ዝናብ አሁን ለምሳሌ እያለ ሞት 88 ሚሜ በቀን 22 ማርች 22 ላይ ተመዝግቧል። ይሄ ማለት እጅግ በጣም ብዙ ዝናብ። ስለዚህ እነዚህ አካባቢዎች ላይ አሁንም በሚቀጥሉት 3 ቀናት በ30 ሚሜ በላይ የመዝናዊ ክስትግ እንዳላቸው እንዲሁም ደግሞ በቆራይ በተለይ ደግሞ ይሄ ፊጥ አካባቢ በተለይ ደግሞ ሶማሌ ዞኖች አካባቢ ስል ቀብሪ ዳህርን ጨምሮ ፊጥን ጨምሮ የተለያዩ አካባቢዎቻቸው ላይ በቀን ከ30 ሚሜ በላይ አንዳንዶች ቦታዎች ላይ እንዲሁም ከ100 ሚሜ በላይ በ24 ሰዓት ውስጥ የተመዘገበባቸው ሁኔታ ነው ያለ። ስለዚህ አሁን ያለን ቴንደንሲ የሚያሳየው የትንበያ መረጃ መሳ የገባ ያለው የእርጥበት ሁኔታ ከአንድ ቀን ወይም ከአረቡ ሰሜናዊ ባህር ላይ እየገባ ያለ እርጥበት አዘል አየር አስቸጋሪ ሁኔታዎችን እየፈጠረ ስለሆነ እርጥበት እየቀጠለ ነው የሚመጣው። ስለዚህ እነዚህ አካባቢ የደቡብ ኦሮሚያ ቅድም የጠቀስኳቸው ቦረና፣ ጉጂ፣ ሞያሌ አካባቢ ያሉ ሰዎች ጥንቃቄ ሊያደርጉ ይገባል። ፊጥና እዛው አካባቢ የሚኖሩ በተለይ ደቡብ ሶማሌ አካባቢ የሚኖሩ ህብረተሰቦቻችን በተመሳሳይ ከባድ ዝናብ ሊከሰት ስለሚችል እዛ አካባቢ ላይ ቅድመ ጥንቃቄ እንዲደረግ ነው ምክንያታቸው።
ቦረና ዞን ዝናብ ከጣለባቸው አካባቢዎች አንዱ ነው። ይህ ያበለው ከተማ ነዋሪ አቶ ጉልቻ ዶዮ በዞኑ በሚገኙ በሁሉም ወረዳዎች ለማለት በሚቻል ሁኔታ ዝናቡ መጣሉን ተናግረው ነገር ግን ያልተዳረሰባቸው የገጠር ቀበሌዎች አሉ ብለዋል።
ኦልሬዲ ዝናብ ዘንቧል ማለት ህዝቡ ከችግር ወጥቷል ማለት አይቻልም። ብዙ አሁንም አሳሳቢ ጉዳዮች አሉ። ከአሁን በኋላም ዝናቡ በዚህ አዝማሚያ ከቀጠለ የሚሞቱ ከብቶች ይኖራሉ። በብርድ የተነሳ አሁን ሌሊት ለዚህ ዘንቦ ካደረ ዝናቡ ብዙ ከብቶች ላይነሱ ይችላሉ። ከብርድ አንጻር ሳርም ቢሆን አሁን አንድ ዛሬ ዘነበ ከተባለ እስከ 2 ሳምንት ሳር ላይበቅል ይችላል። እስከዛ ሊያስጠብቅ ስለሚችል አሁንም ብዙ ፍራቻ አለ።
የቦረና ዞን ነዋሪው አቶ ጎልቻ አሁንም በዞኑ በድርቅ ለተጎዱ ነዋሪዎች የሚደረግ ድጋፍ መቀጠል እንዳለበት አመልክተው ዘር መዝራት ለሚሹ አርሶ አደሮች ከብቶቻቸው ስለሞቱባቸው ድጋፍ እንደሚሹ አስታውቀዋል። አቶ ሙሉ አለማበራ በኢትዮጵያ ሜትሮሎጂ ኢንስቲትዩት የረዥም ጊዜ ትንበያና የድርቅ ክትትል ዴስክ ኃላፊ በአሁኑ ወቅት ቦረናን ጨምሮ በደቡብና ደቡባዊ ምስራቅ አካባቢዎች እየጣለ ያለው የበልግ ዝናብ ዋነኛ የአካባቢው የዝናብ ወቅት መሆኑን አስታውሰው ከዝናቡ የሚገኘውን ውሃ በማቆር ለልዩ ልዩ ጥቅሞች ማዋል አለበት በማለት መክረዋል። የዝናቡን ቀጣይነት በተመለከተ ኢትዮጵያ ሜቴዎሮሎጂ ኢንስቲትዩት በቅርቡ የትንበያ ጥናት ይፋ እንደሚያደርግ አቶ ሙላለም ጠቁመዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ። ባለፈው ሳምንት
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል አብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በትግራይ ክልል ሰሜናዊ ድንበር አንዳንድ አካባቢዎች በተለይም በኢሮብ ወረዳ ህዝቡ ዛሬም ሰብአዊ እርዳታ እንደማይደርሰው አንድ የአካባቢው ተወላጅ ለአሜሪካ ድምጽ ገልጸዋል። ለዚህ ምክንያቱ ወደ ወረዳው የሚገባው መንገድ በመዘጋቱና በየትኛውም ወገን ትኩረት በመነፈጉ እንደሆነም አስረድተዋል። የትግራይ ክልል አደጋ ስጋትና ስራ አመራር ኮሚሽን በበኩሉ መንገዱን የኤርትራ ሰራዊት ኬላ ስላስቀመጠበት የሰብአዊ እርዳታ ለማቅረብ እንደተቸገረ አስታውቋል። የኤርትራ መንግስት ከዚህ በፊት የሚቀርብበትን የትኛውንም ክስ አይቀበልም። ኢሮብ ወረዳን ህዝብ በተመለከተም እስካሁን የሰጠው ምላሽ የለም። መለስካቸው አመሃ ተጨማሪ ዝርዝር ዘገባ አለው።
የፕሪቶሪያና የናይሮቢ ሰላም ስምምነቶች ከተፈረሙ ከስድስት ወራት በኋላ የኢሮብ ህዝብ ሰብአዊ እርዳታ ዛሬም እንደማይደርሰው አንድ የአካባቢው ነዋሪ ለቪኦኤ ተናገሩ። አቶ ለማርያም ብስራት የተባሉት እኚሁ የኢሮብ ተወላጅ እንዳብራሩት ላለፉት ሁለት ዓመታት በከባድ ጦርነት አሰቃቂ መከራ የደረሰበት የኢሮብ ህዝብ ዛሬም ከመከራው አልተገላገለም ብለዋል።
አሁንም ትሮማታይዝድ የሆነ ምንም እርዳታ፣ የመድኃኒት፣ የውሃ አገልግሎት ገና የዓለም አቀፍ የእርዳታ ድርጅቶች፣ የአገር ውስጥ የእርዳታ ድርጅቶች ያልገቡበት ያልተደረሰ ህዝብ ነው። አሁንም በስቃይ ውስጥ ይገኛል። ህዝቡ ከአናሰነት አንጻር ሲታይ ህልውናው እየጠፋ በአስጊ ሁኔታ ውስጥ የሚገኝ ህዝብ ነው። እኔ የተወለድኩትና ያደግኩት እዛ አካባቢ ነው እና ህዝቡ በጣም አደገኛ በሆነ ከነ አካቴው ከካርታው እስከሚጠፋ ድረስ ችግር ውስጥ ያለ ህዝብ ነው።
አቶ ወለማርያም አክለውም እነዚህ የመከራ ዓመታት አልፈው ዛሬ የሰላም ጭላንጭል አለ ቢባልም ህዝቡ እስካሁን ድረስ እርዳታ ላለማግኘቱ ምክንያቶቹ ግልጽ ናቸው ይላሉ።
መንገዱ ዝግ ነው። ኦቻ ሞክሮ ነበር፣ ወርልድ ፉድ ፕሮግራም ሌሎቹም ሞክሮ ነበር፣ ግን መንገዱ እስካሁን ዝግ ነው። ስለዚህ እርዳታ ድርጅቶቹ ሊገቡ አልቻሉም። ሊገቡ ያልቻሉበት የተለያዩ ምክንያቶች አሉ። አንደኛ የትግራይ መንግስት ለህዝቡ በቂ የሆነ ድምፅ ለማውጣት አልቻለም። ሁለተኛ የፌዴራል መንግስት ኃላፊነትን አልተዋል። ሶስተኛ የኤርትራ መንግስት ሌላ ጉዳይ ካለው ሌላ ጉዳይ አድርጎ ህዝቡ በህይወት ለመኖር ሁማኒታሪያን ኤድ የሰብአዊ እርዳታ የሚከለከልበት ምክንያት አልነበረውም። ለህዝቡም ትርጉም አልሰጠም እና ህዝቡ እያለቀ ነው ያለው።
በትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለባልደረባችን ሙልጌታ አጽፋ በሰጡት ማብራሪያ ወደ ኢሮብ እርዳታ ያለመግባቱ ምክንያት በወረዳው ከሚገኙ ስምንት ቀበሌዎች አራቱ በኤርትራ ኃይሎች ቁጥጥር ስር ስለሚገኙ ነው ብለዋል። በክልሉ አስተዳደር ቁጥጥር ስር ወዳሉ ቀበሌዎችም ሰብአዊ እርዳታ ለማድረስም መንገዱ የኤርትራ ኃይሎች በተቆጣጠሯቸው ቦታዎች ስለሚያልፍ አስቸጋሪ አድርጎታል ብለዋል።
ከኢሮብ ማህበረሰብ ጋር ተያይዞ ልዩ ትኩረትና ድጋፍ ሊደረግላቸው የሚገባ ነው። መንገዱ ግን ተዘግቶ ስላለ በአገረ ሎኹማ አካባቢ ኬላ አስቀምጠዋል የኤርትራ ኃይሎች። መድኃኒት ይዘህ ይሁን ሰብአዊ እርዳታ ይዘህ፣ ሌሎች የሚያስፈልጉ አገልግሎቶችም ይዘህ በትግራይ ቁጥጥር ስር ወዳለው አካባቢዎችም ለመሄድ ዋናው መንገድ በመሆኑ ማህበረሰቡ አገልግሎት ማግኘት አልቻለም።
ከሁለት ወራት በፊት ችግሩን ለመፍታት የተደረገው ሙከራም የኢሮብ ነዋሪዎች ወደ አዲግራት ከተማ መጥተው እርዳታ እንዲቀበሉ ማድረግ ነበረ።
ከኢሮብ ማህበረሰብ ጋር ተያይዞ ልዩ ትኩረትና ድጋፍ ሊደረግላቸው የሚገባ ነው። መንገዱ ግን ተዘግቶ ስላለ በአገረ ሎኹማ አካባቢ ኬላ አስቀምጠዋል የኤርትራ ኃይሎች። መድኃኒት ይዘህ ይሁን ሰብአዊ እርዳታ ይዘህ፣ ሌሎች የሚያስፈልጉ አገልግሎቶችም ይዘህ በትግራይ ቁጥጥር ስር ወዳለው አካባቢዎችም ለመሄድ ዋናው መንገድ በመሆኑ ማህበረሰቡ አገልግሎት ማግኘት አልቻለም።
የኢትዮጵያ መንግስት በበኩሉ ከሰላም ስምምነቱ ወዲህ እርዳታ እየተሰጠ እንደሆነ ይናገራል። የኤርትራ መንግስት ግን የሚሰነዘርበትን ውንጀላ ሁሉ አንዱንም አይቀበልም። አቶ ወለማርያም ብስራትም የዳይሬክተሩን አባባል አላስተባበሉም። ይህ ግን በቂ ነው የሚል እምነት የላቸውም።
እኛ በታሪክ የማናውቃቸው የዓለም በጎ አድራጎት ድርጅቶችና መንግስታት የላኩልንን ምግብና መድኃኒት እኛ በምናውቃቸው ሰዎች ትኩረት በማጣት ህዝብ ማለቅ ማለት በጣም አሳፋሪ የሆነ ነገር ነው። ይሄ የሰው ልጅ በሰው ልጅ ላይ ሊፈጽመው ከማይችለው በላይ ነው። እዚህ ላይ መንግስት፣ የፌደራል መንግስት ኃላፊነት መውሰድ አለበት። የኤርትራ መንግስትም ቢሆን ሰዎቹ ዜጎቹ እያለቁ እንዴ ጎረባቦች አይደለም እንዴ? የኤርትራ ህዝብና የትግራይ ህዝብ ወንድማሞች ነው። አብሮ ነው የኖረው በፖለቲካም በኢኮኖሚም በማህበራዊ ህይወት እና አንድ መንግስት አንድ ህዝብ እያለቀ ጨክኖ መያዝ ማለት ይሄ ሰብአዊ አሳሰብ አይደለም፣ ሰብአዊ ድርጊትም አይደለም። ይህን ያየው የፌደራል መንግስትም እርምጃ መውሰድ ነበረበት። የትግራይ መንግስትም ቢሆን ድምፅ ማውጣት ነበረበት።
የኢሮብ ማህበረሰብ እንደ አንድ አናሳ ቁጥር ያለው ህዝብ አሁን በመኖርና ባለመኖር ድንበር መካከል የሚገኝ በመሆኑና ከፍተኛ እርዳታ የሚጠብቅ መሆኑን ገልጸው ይህን አለማድረግ ሦስቱንም አካላት የሚያስጠይቅ ነው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ከአራት ወራት በፊት ወደ ውጭ ሀገር ሄደው እንዲታከሙ የሐኪሞች ቦርድ ቢያዝም መንግስት ፈቃደኛ ባለመሆኑ የጤና እክላቸው እየተባባሰ እንደሆነ የቀድሞ የአማራ ክልል ልዩ ኃይል ዋና አዛዥ የነበሩት ብርጋዴር ጀነራል ተፈራ ማሞ ተናገሩ። ጀነራሉ በወቅቱ ሕክምና ባለማግኘታቸው በአሁኑ ሰዓት በጽኑ ታመው አልጋ ላይ እንደሚገኙ ተናግረዋል። ባለቤታቸው ወይዘሮ መነን ኃይለ በበኩላቸው ለሕክምና ወደ እስራኤል ለመጓዝ ቦሌ አውሮፕላን ማረፊያ ሲደርሱ የመሳፈሪያ ቅጹ ላይ ይለፍ የሚል ማህተም የሚያደርገው ግለሰብ ከበላይ አካል የመጣ ትዕዛዝ ነው በማለት እንደከለከሏቸው ገልጸዋል። የከለከለውን አካል ለማወቅ ጥረት ቢያደርጉም እንዳልተሳካላቸውና በቅርቡም ክስ እንደሚመሰርቱ ለአሜሪካ ድምጽ ተናግረዋል። ተጨማሪ መረጃ ከሚመለከተው የመንግስት አካል ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ተጨማሪ ዝርዝር አላት።
የቀድሞ የአማራ ክልል ልዩ ኃይል ዋና አዛዥ የነበሩት ብርጋዴር ጀነራል ተፈራ ማሞ በጽኑ መታመማቸውን ለአሜሪካ ድምጽ ተናገሩ። ከዓመታት በፊት በነበረው የእርስ በርስ ጦርነት በቀኝ እግራቸው ላይ ያልወጣ ጥይትና የቦምብ ፍንጣሪ እንዳለ በሐኪሞች በመረጋገጡና ወደ ውጭ ሀገር ሄደው እንዲታከሙ በሐኪሞች ቦርድ መወሰኑን የጠቀሱት ጀኔራሉ ባለፈው ህዳር ወር ከሀገር መውጣት እንዳይችሉ በመንግስት መከልከላቸውን ተናግረዋል። በወቅቱ ሕክምና ማግኘት ሲገባቸው ባለማግኘታቸው ህመሙ እየባሰባቸው እንደመጣ ገልጸዋል።
የቆየ ነው፣ በእርስ በርስ ጦርነቱ ነው የተመታሁት። ግን በተለያየ ምክንያት ተፈላጊ ሕክምና ባለማግኘቱ እዛው ውስጥ በብዙ ጊዜ የሚኖሩ ምቶች እዛው አለ ውስጥ አለ እና ይሄ አገር ውስጥ ልታከም ተደጋጋሚ ሙከራ አድርጌ ይሄ ውጭ ካልሆነ አገር ውስጥ ብዙም አደጋ እንትን ይላል ከነርቭ ጋር የተያያዘ ነገር አለ ብለው እና ይሄ ነው አሁን እንትን የተነሳብኝ። የእግሬ ላይ አደጋ ሊገጥመኝ ይችላል። እኔ መሰጋሁት እሱም ነው። ምክንያቱም ወደ በሱ ውስጥ ነው የተሰገሰገው። ሽባ እስከመሆን ሊያደርሰኝ ይችላል ቀኝ እግሬን። ይሄ ነው ሐኪሞቹን ስጋታቸው። ይሄ በወቅቱ መታከም አለበት፣ አላስፈላጊ ጊዜ እየወሰደ ነው የሚል ነው። ይህም ስጋቴ እዚህ ላይ ነው። የመንቀሳቀስ ያልቻልኩት አሁን በዋነኛን ቀኝ እግሬ ነው።
ባለቤታቸው ወይዘሮ መነን ኃይሌ እንደሚሉት የባለቤታቸው የውጭ ጉዞ የተሰረዘው በቦሌ አውሮፕላን ማረፊያ ከበላይ በመጣ አካል በመጣ ትዕዛዝ ነው በሚል ምክንያት እንደሆነ ገልጸው በነማን ነው የተከለከለው የሚለውን ለማወቅ ጥረት ማድረጋቸውንና እንዳልተሳካላቸው ተናግረዋል። ችግሩ የቱ ጋር እንዳለ ባለማወቃቸው ጉዳዩን ወደ ሕግ ለመውሰድ በዝግጅት ላይ እንደሆኑ አክለው ገልጸዋል።
የክብር ቪዛ ነው እንደውም የሰጡት የእስራኤል ኤምባሲ ማለት ነው። ትኬት ቆርጠናል፣ ቀጥታ ወደ ኤርፖርት እንሄድ ነው። ኤርፖርት ስንሄድ ደግሞ ሚዛን ሁሉንም አልፈን ከጨረስን በኋላ ቦርዲንግ ፓስ ከተመታ በኋላ መልሶ በእስክርቢቶ ስልክ ተደዋውሎ ከተነጋገረ በኋላ ቀርተዋል ብሎ ጻፈበት በስክሪፕቱ። ማን ነው ያለው ስንለው የበላይ አካል፣ የበላይ አካላችሁ ማን ነው ስንለው ኢሚግሬሽን ሄዳችሁ ጠይቋል። እዛ ሄደን ስንጠይቅ እኛ አልከለከልናቸውም አላቸው። ብዙ ውጭ ነው ያወጣ ነው በዛን ሰዓት ላይ ወደ 200,000 ብር ነው ያወጣ ነው። ያ በሆነበት ነው እንግዲህ ኢሚግሬሽንም ስንሄድ እንደነገርኩሽ ነው እኛ አልከለከልንም ይላሉ። ማንኛው አካል ነው ታዲያ ፓስፖርት ላይ መጥቶ ተመለሱ የሚለው ህጋዊ ማህተም ከመጣ በኋላ ግልጽ ያልሆነ ነገር ስላለ ነው አሁን እኛ ክስ ልንጀምር ነው። መጀመሪያ የከለከለን አካል ይታወቅልን ስለዛ ብለን ክስ ልንጀምር።
ብርጋዴር ጄኔራል ተፈራ ማሞ ባለፈው ዓመት ህገ መንግስታዊ ስርዓቱን በኃይል ለመናድ ሞክረዋል በሚል ወንጀል ተከሰው ጉዳያቸው በአማራ ክልል ጠቅላይ ፍርድ ቤት ሲታይ የነበረ ሲሆን ኋላም በ30,000 ብር ዋስ መለቀቃቸው ይታወሳል። በዚያ ወቅት የህግ አማካሪያቸውና ጠበቃቸው የነበሩት ሸጋው አለበልን ጄኔራሉ ያላለቀ የክስ ሂደት እንዳላቸው ጠይቀናቸው ነበር።
ጀነራል ተፈራ ማሞ በጊዜ ቀጠሮ መዝገብ ነው ስንከታተላቸው ነበር። ከዛ በኋላ ጊዜ ቀጠሮ መዝገብ አልቆ የዋስትና መብት ተፈቅዶላቸው ወጥተዋል። ይህ ከሆነ በኋላ በእሳቸው ላይ የቀረበ አንዳችም አይነት የወንጀል ክስም ሆነ ሌላ የለም። ስለዚህ እስካሁን ድረስ እየተደረገባቸው ያለ ክትትል ባለመኖሩ በህግ ይፈልጋሉ የሚያስብ ምክንያት የለም እኛ ጋር።
ተጨማሪ መረጃ ለማግኘት ከመንግስት ኮሚኒኬሽን አገልግሎትና ከፍትህ ሚኒስቴር እንዲሁም ከአማራ ክልል መንግስት ያደረግነው ጥረት ለጊዜው አልተሳካም። ብርጋዴር ጄኔራል ተፈራ ማሞ ከጠቅላይ ሚኒስትር አብይ አህመድ አስተዳደር በፊት በነበረው ስርዓተ መንግስት መፈንቅለ መንግስት ለማካሄድ አሲረዋል በሚል በእስር ላይ የቆዩ ሲሆን የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣቱን ተከትሎ ከእስር ተለቀው የአማራ ክልል ልዩ ኃይል አዛዥ ሆነው አገልግለዋል። ከልዩ ኃይል አዛዥነታቸው ተነስተው ለክልሉ ርዕሰ መስተዳደር የአማካሪነት ሹመት ቢሰጣቸውም ሳይቀበሉት መቅረታቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታዩ ዘገባ ደግሞ ወደ ደቡብ ክልል ይሆናል የምናልፈው። ደቡብ ክልል ውስጥ በተከሰተ ካላዘር የተሰኘ በሽታ በአንድ ወር ጊዜ ውስጥ 6 ሰዎች መሞታቸው ተገለጸ። የአካባቢው ጤና ተቋማት ኃላፊዎችና የሕክምና ባለሙያዎችም በአካባቢው ከወራት በፊት ተከስቶ የነበረው ወረርሽኝ አሁን እየተስፋፋ መሄዱን ተናግረዋል። ከደቡብ ኦሞ ዞን ብቻ በበሽታው ከተያዙት 150 ሰዎች ውስጥ 17ቱ በ8 ወራት ውስጥ መሞታቸውን የዞኑ ጤና መምሪያ አስታውቋል። በሽታው በኮንሶ በጋሞና ጎፋ ዞኖችም መዛመታቸውን የሆስፒታል ምንጮች አረጋግጠዋል። ዮናስታን ዘብዲዮስ ዝርዝር አለው።
የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ አብርሃም አታ የወረርሽኙ ስርጭት ከጊዜ ወደ ጊዜ በአካባቢው ላይ የተባባሰ መምጣቱን ተናግሯል።
በአሁኑ ሰዓት ታማሚ ያው ከ150 በላይ ሆኗል። ወደ 17 ሞት አለ ወደ ሆስፒታል መጥተው ማለት። ሌሎች ወረዳዎችም በፊት ኬዝ ሪፖርት ያልተደረገባቸውም ሪፖርት የተደረገባቸው በአጠቃላይ ከ150 ወደ 100 በላይ የሚሆነው ታማሚ ከአንድ ወረዳ ነው እየመጣ ያለው፣ ሳለማጎ የሚባል ሌሎች ወደ 7 ወረዳዎች። ቁጥሩ ከጊዜ ወደ ጊዜ እያንዳንዱ ወረዳ ውስጥ እየጨመረ ነው ያለው። የጂንካ ሆስፒታል ካለው አልጋ 25%ን በነዛ ታማሚ ነው የተያዘው። ከ24 አካባቢ ታማሚ አለ። አሁን
የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋዩ ተፈራ ባለፈው ወር በወረርሽኙ የታመሙ ሰዎች በሆስፒታላቸው ተኝተው የታከሙ መሆናቸውን ጠቁሞ የ11 ሰዎች ህይወት ማለፉንም ለቪኦኤ በስልክ ተናግሮ ነበር። አቶ አብርሃም በአንድ ወር ልዩነት በበሽታው የተያዙና የሞቱ ሰዎች ቁጥር መጨመሩን ጠቅሰው ሁኔታው ከአቅም በላይ መሆኑን ተናግሯል።
በሽታውን ሙሉ በሙሉ መቆጣጠር አልተቻለም። ያው በየጊዜው ታማሚ እየገባ ነው ያለው። ከዛ ሆስፒታሉ አሁን ባለበት ሁኔታ ያንን ሕክምና ለመስጠት በጣም በሙሉ አቅም በሙሉ ቁመና ላይ አይደለም ያለው። ታው ላይ በቂ የሰለጠነ ኃይል ያለመኖር አንዱ ችግር ነው። ያው ሞት ያን ያክል ወደ 17 ሆስፒታል መጥቶ የሞቱ ናቸው። ከዛ ውጭ ከፍተኛ የደም እጥረት አለ አካባቢው ላይ ሆስፒታሉ ላይ። ስለዚህ ታማሚዎች በሙሉ በትንሹ 5 ዩኒት ደም ይወስዳሉ። ከዚህ የተነሳ ያው ታማሚው በጣም የተወሳሰበ ሆኖ ሲመጣ ለማዳን በጣም የተቸገርን ያለንበት ሁኔታ ነው ያለ።
ከዚህ ቀደም ቪኦኤ ያነጋገራቸው የደቡብ ኦሞ ዞን ነዋሪዎች በሽታው ተስፋፍቶ ጉዳት በማድረስ ላይ መሆኑን መናገራቸው ይታወሳል። አቶ አብርሃም አሁን በሽታው ወደ ሌሎች አካባቢዎችም የተዛመተ መሆኑን ይናገራሉ። በአርባ ምንጭ ሆስፒታል የውስጥ ደዌ ሐኪም ዶክተር አዲሱ ተስፋዬም በካላዘር ወረርሽኝ የተያዙ ሰዎች በሆስፒታላቸው ተኝተው በመታከም ላይ መሆናቸውን ለአሜሪካ ድምፅ ተናግሯል።
ቤዚካሊ ካላዘር የምንለው ይሄ የሰውነት አካላትን የሚያጠቃው ማለት ነው፣ የቆዳና የጣፊያ በሽታ ነው። አሮን ጭሷል። ያው ከአካባቢው ለምሳሌ ኮንሶ፣ ጂንካ አለ የሚባሉ አካባቢዎች ኬዞች ይመጣሉ እና ያው የተለያየ ወቅት ላያነ ፔሽንት ቁጥር ይኖራል። አሁን ባት ዋርዶስ ቢያንስ ወደ 3 ታካሚዎች አሉ። ፔሽንት አለ ግን ይሄ ቁጥር ተለዋጭ ነው። በቅርብ ጊዜ በህይወታቸው የታቸለፉ ታካሚዎች ሁሉም ነገር ግን ያው አንደኛ በበሽታው፣ ሁለተኛ ደግሞ አንዳንድ ጊዜ ደግሞ አልፎ አልፎ ቢሆንም አልፎ አልፎ በመድኃኒቱ ሰዲፌክትም እንደዚህ ኮምፕሊኬሽን ኖሯቸው ዴዝ አፕን አድርገው ያውቃል።
ወረርሽኝ ተብሎ በሚነገር ደረጃ ላይ ባይደርስም በካላዘር የተያዙ ሰዎች በኮንሶ ዞንም መኖራቸውን የዞኑ ጤና መምሪያ ኃላፊ አቶ ዳይካን ቶርማ ላይ ገልጿል።
ለሽማኒያ የቆዳ ካላዘርና የሆድ ካላዘር ይባላል። እኛ ጋር ያለው ኢንደሚክ ቪዘራል ለሽማኒያ አለ። በሮባ አካባቢ እዚህ በከና ወረዳ በዚህ በቦረና ድንበር ይገኛል። ወደ ከራት ከተማ አካባቢ አንዳንድ ብቅ የሚሉ አሉ። እኔ እርግጠኛ አልተደረሰበትም እንጂ የእኛ ኬዞች ከበዙና ኮንፍርም ካደረጉልን እንቀበላለን። አሁን ላይ እኔ እያልኩ ያለሁት ግን እንደ ኮንሶ ዞን ጤና መምሪያ መረጃው እንደ በወረርሽኝ መልክ ተነሷል የሚል ሪፖርት አልደረሰ።
የክልል ጤና ቢሮ አስተያየት ለማካተት ያደረግነው ጥረት አልተሳካም። ይሁን እንጂ ኤምኤፍኤስ ቤልጅየም የተሰኘ መንግስታዊ ያልሆነ ድንበር የለሽ የሐኪሞች ቡድን ክትትል እያደረጉ መሆናቸውን የደቡብ ኦሞ ዞን የጤና መምሪያ ኃላፊ አቶ አብርሃም ገልጿል። የሐኪሞች የሕክምና ቁሳቁስ፣ የመድኃኒት እጥረት እንዲሁም የአቅም ማነስ ውስንነት መኖሩንም አቶ አብርሃም ተናግሯል። የአሸዋ ትንኝ በተሰኘ ቢንቢ ከሰው ወደ ሰው የሚተላለፍ ከጉበትና ከጣፊያ ጋር የተገናኘ ደም የሚያስቀምጥና የሚያስመልስ በሽታ መሆኑን ሐኪሞቹ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከኢትዮጵያ ዜናዎች ወጣ ስንል ደግሞ ዩናይትድ ስቴትስ ሁለተኛውን የዲሞክራሲ ጉባኤ ዋሽንግተን ላይ ለማዘጋጀት እየተሰናዳች ባለችበት ወቅት የሩሲያው ፕሬዝዳንት ታክቲካል የተባሉትን የኒውክሌር ጦር መሳሪያ አይነቶች በቤላሩስ ለማጥመድ ማቀዳቸውን ተናግረዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ሩሲያ እስካሁን ዩክሬን ላይ ባካሄደችው ጦርነት የተጠቀመቻቸው የጦር መሳሪያ አይነቶች ዩክሬን ውስጥ በሰላማዊ ሕዝብ ላይ ብቻ ሳይሆን በዚያች ሀገር የተፈጥሮ አካባቢም ላይ ከፍተኛ ውድመት አድርሰዋል ስትል ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
የዩክሬን ወታደሮች ላለፉት በርካታ ወራት አገራቸውን ከቤላሩስ ጋር ከሚያዋስነው ድንበር አቅራቢያ ሊቃጡባቸው የሚችሉ ማንኛውንም ጥቃቶች ለመከላከል ሰው አልባ አውሮፕላኖችን ሲጠቀሙ ቆይተዋል። ባለፈው ቅዳሜ ታዲያ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ታክቲካል በመባል የሚታወቁትን የጦር መሳሪያ አይነቶች ቤላሩስ ላይ ለመጥመድ ማቀዳቸውን አስታወቁ።
ይህንን አጽንኦት ሰጥቼ መናገር እፈልጋለሁ። የኒውክሌር ጦር መሳሪያ እና ቴክኖሎጂ መስፋፋትን አስመልክቶ ያሉብንን ዓለም አቀፍ ግዴታዎች ሳንተላለፍ መጋቢት 25 2015 ላይ የባለሙያዎች ስልጠና እናደርጋለን። የፊታችን ሰኔ 24 2015 ዓ.ም ደግሞ ቤላሩስ ላይ ታክቲካል ለሚባሉት የጦር መሳሪያ አይነቶች የሚውል ልዩ ማከማቻ ግንባታ እያጠናቀቅን ነው።
የፑቲን መግለጫ የተሰማው ብሪታንያ ከውስጣቸው ያለው ዩራኒየም የተሟጠጠ ብረት ለበስ የጦር መሳሪያዎችን ዘልቀው የሚገቡ የመሳሪያ አይነቶች ለዩክሬን እንደምትሰጥ ይፋ ማድረጓን ተከትሎ ነው። ኢጎር ክሪሎቭ የሩሲያ ጦር የጨረር ኬሚካልና ባዮሎጂካል ጦር መሳሪያዎች ጥበቃ ኃይል ኃላፊ ናቸው። እነኚህ መሳሪያዎች ሊያስከትሉ ይችላሉ ያሉትን ጉዳት አስመልክቶ ማስጠንቀቂያ አሰምተዋል።
የገዛ ራሳቸውን ሕዝብ ለብክለት ከማጋለጥ በተጨማሪ በዩክሬን የግብርና ዘርፍ በተለይም በግብርናና በእንስሳት እርባታ ዘርፍ ላይም ከፍተኛ የምጣኔ ሀብት ውድመት ያስከትላል።
የብሪታንያው የመከላከያ ሚኒስትር በበኩላቸው መሳሪያዎቹ የጨረር ጉዳት የማስከተል ስጋታቸው ዝቅተኛ ነው ሲሉ ውሳኔያቸውን ሲከላከሉ፣ ኔቶ ደግሞ የፑቲንን የኒውክሌር ጦር መሳሪያዎች የተመለከተ ንግግር አደገኛና ኃላፊነት የጎደለው ብሎታል። የሩሲያ ወረራ የዩክሬንን የተፈጥሮ አካባቢ ክፉኛ እየጎዳው ነው ሲሉ የዩክሬን የአካባቢ ጥበቃና የተፈጥሮ ሀብት ሚኒስትር ረስላን ስትሪሌትስ ለአሜሪካ ድምፅ ተናግረዋል።
ዩክሬን ውስጥ ከተፈጥሮ አካባቢ ይዞታ ጋር የተዛመዱ ከ2300 በላይ የተፈጸሙ ወንጀሎች አሉ። የደረሰው አጠቃላይ ውድመትም ከ51 ቢሊዮን ዶላር በላይ የሚገመት ነው።
ሩሲያን አደረሰች ላሉት ጉዳት ካሳ እንደሚጠይቁም የዩክሬኑ ሚኒስትር አመላክተዋል።
The biggest impact is the air pollution. More than
ከሁሉ የከፋው ጉዳት ከአየር ብክለት ጋር የተያያዘው ነው። ከተቀላላው የዩክሬን ደን ከአንድ ሶስተኛው በላይ ወድሟል።
ዘለንስኪ በበኩላቸው መሰንበቻውን ለህዝባቸው ባሰሙት ንግግር የሩሲያ ጦር ወንጀለኞች በህግ ይጠየቃሉ ብለዋል። የዩክሬኑ መሪ በርቀት በቪዲዮ አማካኝነት ውይይቱን እንደሚቀላቀሉም ታውቋል። በሌላ በኩል ብሊንከን በነገው ዕለት ፍትሃዊና ዘላቂ ሰላም በዩክሬን በሚርስ እዚህ ዋሽንግተን ዲሲ ላይ በሚካሄደው የፓናል ውይይት ላይ ሊናገሩ ይጠበቃሉ።
እየተመጣጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን የሁለተኛው አጋማሽ ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሐኪሞን ያማክሩ ነው።
ዶክተር ናውጋው ማይግሬን ለተባለው የራስ ምታት አዲስ አቀራረብ ያለው
ጨረፍታውን ቀደም ሲል እንደሰማችሁት ሐኪሞን ይጠይቁ ለምሽቱ ማይግሬን በመባል በሚታወቀው የራስ ምታት አይነት ጠባይ እናም የአፍንጫ ውስጥ በመርጨት የሚወሰድ አዲስ መድኃኒት ዙሪያ ያተኮረ ቅንብር ነው ያሰናዳው። የሙያዊ ትንታኔያቸውን የሚሰጡን ዶክተር እናውጋው ማህሪ የነርቭ የራስ ምታትና ሌሎች ስቃይ ስሜቶች የሚያስከትሉ የህመም አይነቶች ልዩ ሐኪምና የህክምና ፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ናውጋው ማይግሬን ለተባለው የራስ ምታት አዲስ አቀራረብ ያለው መድኃኒት ተገኘ የሚለውን ስለ መድኃኒቱ ምንነትና ፍቱንነት ከማንሳታችን አስቀድሞ ስለዚህ እጅግ አዋኪ የሆነ የራስ ምታት አይነት ጠባይ ወይም ምንነት በመረዳት ብንጀምር፣ የራስ ምታት አይነቶች ድንገት ከሚቀሰቀስና ጊዜያዊ ህመም ስሜት ከሚያስከትለው ስር እስከ ሰደደ ለረጅም ጊዜም የሚቆይ አንዳንዴም የሌላ በሽታ ምልክት ሊሆን እስከሚችለው ድረስ በጣም የተለያዩ በመሆናቸው ይህ ማይግሬን የተባለው የራስ ምታት አይነት ምንድን ነው? የቱን ያህልስ በብዛት የሚታይ የበሽታ አይነት ነው?
ማይግሬን የራስ ምታት በሁሉም ሀገር ላይ ይኖራል። በተለይ አሁን አሜሪካን ሀገር በበሽታው ምክንያት ስራ ባለመሄድም በአመት ወደ 30 ቢሊዮን ዶላር ነው ሀገሪቱ የምታደርገው። እና የራስ ምታት ሲባል እንደንዳልከው ብዙ የተለያዩ አይነቶች ይኖራሉ። መጀመሪያ የራስ ምታት አለው ሲባል በሆነ ችግር ምክንያት የመጣ ነው። ኢንፌክሽን አለ ወይ፣ የደም ቧንቧ ጋር የተያያዘ ወይ፣ ቱሞር አለ ወይ፣ በሆነ ምክንያት የሚመጣ ነው ወይ፣ እንዲሁ ምክንያቱ የማይታወቅ የራስ ምታት ነው ወይ ነው ጥያቄው። ምክንያቱም እነዚያ ተለይተው የራስ ምታት ለካንሰር አይደለም፣ ለኢንፌክሽን አለ በሌላ ምክንያት የሚመጣ ሳይሆን ይሄ ነው ተብሎ ለምሳሌ አሁን በኤምአርአይ ካትስካን ቢነሳ ጭንቅላት ላይ ጉድለት ሳይታይ የሚመጣ ራስ ምታት ማለት ጭንቅላት ጤነኛ ነው፣ ግን በጣም በጣም ሴንሲቲቭ ነው።
ምርመራ በሚደረግበት ጊዜ አንጎል ውስጥ የሚታይ ምንም አይነት ነገር ሳይኖር፣ ነገር ግን የተለያዩ ሁኔታዎችን መቋቋም ሲሳን ወይም በቀላሉ ህመም የሚሰማበት ሁኔታ ሲፈጠር ማለት ነው።
አዎ። እና አሁን አንድ ሰው ትንሽ ኩሽታ እንኳን የተወሰነ ትንሽ ነገር ታልቀዋለች። ማይግሬን ራስ ምታት ለምሳሌ የአየር ሁኔታ መቀየር፣ እንቅልፍ በደንብ አለመተኛት፣ ሽቶ፣ የተወሰኑ ነገሮች ያነሳሱታል፣ በቀላሉ ይቀሰቀሳል። እንግዲህ እነዚህ ትሪገሪንግ ፋክተርስ የሚባሉት ቀስቃሽ ምክንያቶች ነርቡን ያስቆጡታል። ነርቡ በሚቆጣበት ጊዜ ከደም ቧንቧ ጋር የተያያዘ ስለሆነ የደም ቧንቧውን እንዲሰፋና እንዲጠብ ያደርገዋል። የደም ቧንቧው ጠበበ ማለት ወደ ጭንቅላት የሚሄደው ኦክሲጂን የደም መጠን ቀነሰ ማለት ነው። እዚያ በሚሆንበት ጊዜ አንዳንዴ መደንዘዝ፣ ዓይን ላይ ብዥታዎች፣ የሌሉ ነገሮች ማየት የደም ቧንቧው በመጥበቡ ምክንያት የመጀመሪያው ነው። የሚቀጥለው ፌዝ ላይ ደግሞ የደም ቧንቧው ሲሰፋ ያኔ የራስ ምታት ይጀምራል። እና ማይግሬን ሄዴክ ሄረዲታሪ ነው፣ በቤተሰብ የሚወረስ ነው። እና ዝም ብሎ በየቀኑ ሳይሆን በተለዋዋጭ ጊዜ ፓሮክሲዝማል ይባላል። ይመጣል። ተመሶኑ ሰዓቶች ሊቆይ ይችላል። አንድ ቀን ሊቆይ ይችላል። ሶስት ቀን ሊቆይ ይችላል። ከዚያ በኋላ ተመልሶ ይሄዳል ማለት። ስለዚህ በየቀኑ ያለ ዝም ብሎ ቁጭ ያለ የራስ ምታት አይደለም።
ሕክምናውን ቆየት ብለው እንዲያዩት ፈልጋለሁ። ዶክተር ናውጋው ቅድም ባስረዷቸው ህመሙ መቀስቀሱ እነኚህ ሁኔታዎች የሚፈጠሩበትን በህክምናው አይን የሚታየውን እንዳስረዱት አንድ ሰው በጊዜው የሚሰማው የራስ ምታት አይነት ያዘቦቱ የራስ ምታት እንዳልሆነ በርግጥ ማይግሬን እንደሆነ እንዴት ነው የሚለየው? ዋነኞቹ አመላካቾች ምንድናቸው? አሁን የሚሰማኝ የራስ ምታት ሌላ ሳይሆን ማይግሬን ነው ብዬ እንዳስብ በምንድን ነው መለየት የምችለው? እንደ ጠቋሚ ልወስደው የምችለው ነገር ካለ
ኒውሮሎጂ ውስጥ የብዙ የኔር ችግሮች የሚሰጣቸው የተለያዩ ምልክቶችን አንድ ላይ በማያያዝ የኮንስትሌሽን ኦፍ ሲምፕተም የሚባለው ነጥቦችን በማገናኘት እነዚህ ልክ እንደሆነ መግለጽ ያህል ለምሳሌ አሁን ፓርኪንሰን ያለው ሰው ትሬመር ካለው ስሎ ከሆነ
እጁ ያለማቋረጥ የሚንቀጠቀጥ ከሆነ ራሱም ሲንቀሳቀስ ወይም ላይ ሲሰጥ ዝግ የሚል ከሆነ
አዎ እነዚህ ምልክቶች ካሉት ፓርኪንሰን እንደሚባለው። ማይግሬን ሄዴክ ላይ ደግሞ ሁልጊዜ የምንማረው ታሪኩን በመውሰድ ነው። የህመምተኛውን ታሪክ መቼ ነው የጀመረው፣ እንዴት ነው የጀመረው፣ ምን ያሽለዋል፣ ምን ያበሰዋል የሚለው በደንብ ከተወሰደ በህክምና ዓለም ውስጥ ሁለት ሶስተኛው እንግዲህ መቼም አንድ ሰው በችግሩ ምክንያት ነው ወደ ዶክተር የሚሄደው እና ለምን ነው ዛሬ እዚህ መጣኸው፣ ራስ ምታት ስላለ፣ መቼ ነው የጀመረው፣ ምን አይነት ነው፣ ለምሳሌ እንዴት ነው ብርሃን በጣም ሴንሲቲቭ ነው ወይ ነሽ ወይ
ብርሃን ማየት ይረብሸዋል፣ ህመም ይቀሰቅስበታል።
አሁን አንድ ሰው ራስ ምታት አለኝ፣ ብርሃን ይረብሽኛል፣ ድምፅ ይረብሽኛል፣ ትነቃነቅ ይረብሽኛል ካለ 90-95% ማይግሬን ሄድ እንደማለት ነው።
መልካም። አንድ ሰው የራስ ምታት ህመም ሲሰማው ያሉት ምልክቶች ማይግሬን ይሁን ሌላ አይነት የራስ ምታት ለመለየት የሚያስችሉትን መንገዶች አስረድተውናል። እስኪ አዲስ ስለተባለው የህክምና አሰጣጥ ደግሞ በመጠኑ ቢያስረዱን። የማይግሬን ራስ ምታት በተለይ የማይግሬን ህክምና ለወትሮ ውስብስብና አደጋጅ ከመሆኑ አንጻር ባለፈው ሳምንት የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አንድ አፍንጫ ውስጥ የሚረጭ የመድኃኒት አይነት አገልግሎት ላይ እንዲውል ፈቅደዋል። የመድኃኒቱን አሰጣጥ ወይም አወሳሰብ ጨምሮ ለመሆኑ ምንድን ነው ይሄን መድኃኒት ልዩ የሚያደርገው? የቱንስ ያህል ፈዋሽነት ወይም ፍቱንነት አለው?
እንግዲህ በመሰረቱ ማይግሬን ህክምናው በተለያዩ መንገዶች ይሰጣል። ለረጅም ጊዜ እስካሁን ድረስ ታብሌት ነበር የሚዋጠው እና አልፋ አልፎም በመርፌ ይሰጣል። ህክምናውም ሲባል ደግሞ የተለያዩ መንገዶች ናቸው ያለው። ግን አሁን ይህንን አዲስ የወጡ መድኃኒቶችን እንደ ስፕሬ በአፍንጫ በኩል ይሰጣሉ። እሱ ማለት ደግሞ አንድ መድኃኒት ታብሌቱ ተውጦ ወደ ሰውነት ተሰራይቶ ረዘም ያለ ጊዜ ሊፈጅ ይችላል። ይኛው ግን በአፍንጫ ውስጥ በሚሰጥበት ጊዜ ወደ ሰውነት ለመግባት ቶሎ የተቀላጠፈ ይሆናል። አዲስ ከወጡትም ደግሞ በወር አንድ ጊዜ በመርፌ የሚሰጡ አይነት አለ። ሌሎችም አሉ። በዚህ ላይ ተጨማሪ እንግሊዝኛው ኒውሮ ሞጁሌሽን ይሏቸዋል እና እነዚህም የተለያዩ ሙከራዎች አሉ። ዛሬ ብዙ ላይ ያለ ከድሮ ጋር ሲወዳደር
ምርጫው ሰፍቷል፣ ጥሩ አማራጭም ተገኝቷል ነው የሚለውን።
አዎ በጣም ብዙ አማራጭ አሉ፣ ሙከራዎች አሉ። ግን ምንድነው ሁልጊዜ መገንዘብ ያለበት ብዙ በሽታዎች አንድ መድኃኒት ወስዶ አይዳንም። ማይግሬንም አንድ መድኃኒት ወስዶ አይሰም፣ ግን ችግሩን የሚያቆሙ ያ ነው ዋናው ትልቁ ነገር። በህክምና አንድ መድኃኒት ወስዶ አለቀ ደቀቀ የሚባል ነገር ብዙ የለም።
ራስ ምታት ሲባል አንድ ነገር ብቻ አይደለም፣ ከመሰረቱ ሁሉንም መረዳት ይፈልጋል። ይልቁንም ደግሞ እንደ ማይግሬን ያለ ራስ ምታት እጅግ ውስብስብ፣ ለህክምና ማስቸጋሪ፣ የቅርብ ክትትል የሚፈልግ መሆኑን ነው ያስረዱን። ዶክተር ናውጋው መሀሪ በሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ አሉላ።
የሰኞ ምሽት ሁለተኛው አጋማሽ ዝግጅታችን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ የአፍሪካ ነክ ርዕሶች ነው። ከ8 ዓመታት በፊት በኬንያ ጋሪሳ ዩኒቨርሲቲ በተፈጸመውና የ148 ሰዎችን ሕይወት ከቀጠፈው የሽብር ጥቃት ጋር በተያያዘ በ41 ዓመት እስራት ተቀጥተው የነበሩ ሁለት ፍርደኞች የእስር ዘመናቸው ወደ 25 ዓመት ተቀንሶላቸዋል። በአፍሪካ አህጉር በኢኮኖሚ እድገት ቀዳሚውን ስፍራ የምትይዘው ደቡብ አፍሪካ በቂ የኤሌክትሪክ ኃይል ማምረት ባለመቻሏ በፈረቃ ለማከፋፈል ተገዳለች። በቀን ከ8 እስከ 10 ሰዓት ያክል ነዋሪዎቿ የኤሌክትሪክ ኃይል አያገኙም። የአሜሪካ ድምጽ እና የአሶሲየትድ ፕሬስ ያጠናቀሩትን እነዚህን ዘገባዎች እንግዱ ወልዴ ለዛሬው የአፍሪካ ነክ ርዕሶች እንደሚከተለው አሰናድቷቸዋል።
ከ8 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2015 ዓ.ም በጋሪሳ ዩኒቨርሲቲ በተፈጸመው የሽብር ጥቃት ተሳትፈዋል በሚል የ41 ዓመታት እስር የተፈጸመባቸው ሁለት ፍርደኞች የእስር ዘመናቸው ወደ 25 ዓመት ተቀንሶላቸዋል። የከፍተኛው ፍርድ ቤት ዳኛ ሲሲሊያ ጊቷ፣ ሐሳን ኤዲን ሐሳን እና መሐመድ አብዲ አቢካር የተባሉት ፍርደኞች የአልሻባብ አባል ነበሩ የሚለውን ክስ ውድቅ አድርገውላቸው የሽብር ወንጀል ለመፈጸም በማሴርና ወንጀሉን በመፈጸም በሚሉት ላይ ግን ጥፋተኝነታቸውን አጽንተዋል። በዚህ ምክንያት የእስር ዘመናቸው ከ41 ወደ 25 ዓመት ቀንሷል። መሰረታቸውን ናይሮቢ ያደረጉት የጸጥታ ተንታኝ ሪቻርድ ቱያ እንደሚሉት ፍርዱ በሽብርተኝነት ላይ የሚደረገውን ትግል የሚጎዳ ነው።
The ruling, I think, it is like it is making terrorism in this country to become an attractive business.
ውሳኔው አሸባሪዎች ወደዚህ ሀገር እንዲሳቡ የሚያደርግ ነው። ምክንያቱም አሸባሪዎች ትርፍና ኪሳራቸውን አስልተው የሚንቀሳቀሱ ናቸው። ቅጣቱ የሚቀንስ ከሆነ ይህ ሀገር ለእነርሱ አዋጭ ነው ማለት ነው።
በአውሮፓውያን አቆጣጠር 2019 አንድ የታችኛው ፍርድ ቤት ሁለቱም ፍርደኞች የሽብር ወንጀል ለመፈጸም በማሴር እንዲሁም የሽብር ወንጀል በመፈጸም በ25 ዓመት ተኩል በተጨማሪ ደግሞ የአልሻባብ አባል በመሆናቸው በ15 ዓመት ተኩል እስራት ቀጥቷቸው ነበር። ባለፈው አርብ ቅጣቱን ሲቀንሱ ዳኛው እንዳሉት አቃቤ ሕግ ፍርደኞቹ የአልሻባብ አባል መሆናቸውን የሚያሳይ ማስረጃ አላቀረበም። የጸጥታ ተንታኙ ቱያ ፍርዱ የ148 ሟች ቤተሰቦችን ስሜት ያልጠበቀ ነው ይላሉ።
But now you can't blame the courts.
እንደኔ ከሆነ መሳለቅ ነው የተያዙት። ግን ደግሞ በፍርድ ቤቱ ማመካኘት አይቻልም። ምክንያቱም ፍርድ ቤቱ የሚያዩ የቀረበለትን ማስረጃ ነው።
የ25 ዓመቱን ቅጣት ባጸኑበት ወቅት ዳኛው እንዳሉት በአቃቤ ሕግ በኩል የቀረቡት የሁኔታዎች ማስረጃ ፍርደኞቹ ጥቃቱን ስለማቀዳቸውም ሆነ ጥቃቱን ስለመፈጸማቸው ካለ ጥርጥር አረጋግጧል። ከ8 ዓመታት በፊት 4 የታጠቁ ሰዎች ጋሪሳ ዩኒቨርሲቲ በመግባትና ተኩስ በመክፈት 148 ሰዎችን ገድለዋል። በሶማሊያ መሰረቱን ያደረገው አልሸባብ በኋላ ላይ ባወጣው መግለጫ ጥቃቱን ኬንያ ላይ የፈጸመው አገሪቱ ወደ ሶማሊያ ሰራዊቷን በመላኳ ነው። ከኬንያ ወደ ደቡብ አፍሪካ ስንሻገር ባለፉት ዓመታት ደቡብ አፍሪካ በቂ የኤሌክትሪክ ኃይል ማምረት አልቻለችም። በአፍሪካ አህጉር የበለጸገ ኢኮኖሚ እንዳላት የሚነገርላት ደቡብ አፍሪካ በቀን ከ8 እስከ 10 ሰዓታት በፈረቃ መብራት ለማጥፋት ተገዳለች። ይህም በትላልቆቹም ሆነ በትናንሾቹ የንግድና የምርት ስራዎች ላይ ተጽዕኖ አሳድሯል። በሰሜን ምዕራብ አውራጃ ዶሮ የሚያረቡት ሄርማን ዱፕሪዝ ኤሌክትሪክ በመቋረጡ ምክንያት 40,000 የሚሆኑ ዶሮዎቻቸው ታፍነው ሞተዋል። ዶሮዎቹ የሚራቡበትን የአየር ሁኔታ ለመቆጣጠር የማያቋርጥ የኤሌክትሪክ ኃይል ያስፈልጋል። በመሆኑም 3 ጄኔሬተሮችን ለማቆም ተገደዋል።
ያ እዚህ ዶሮ ማርቢያ ውስጥ ያለው ኃይል መቆጣጠሪያ ጠፍቷል። መቆጣጠሪያው የዝቤት አንጎል ነው ማለት ይቻላል። ሁሉንም ነገር ነው የሚቆጣጠረው። ምግብ የሚያቀርበው፣ የቤቱን ሙቀትና ወበቅ ወይንም እርጥበት የሚቆጣጠረው እርሱ ነው።
ዱፕሪዝ እንደሚሉት የደቡብ አፍሪካ መንግስትና የግብርናው ዘርፍ ተቀራርበው በመነጋገር የኃይል መቆራረጥ በገበሬዎች ላይ የሚያስከትለውን ተጽዕኖ የሚቀንስበትን መላ መሻት አለባቸው። በዚህም የምግብ ዋጋ እንዲቀንስ ማድረግ ይቻላል ብለዋል። ትልቅ ኪሳራ የደረሰባቸው ነዋሪዎች በመንግስት ላይ ቅሬታቸውን ማሰማት ይገባቸዋል ሲሉ የኃይል አቅርቦትን ሁኔታ የሚከታተሉት አዲል ቻምበለንግ ይናገራሉ። ሁኔታዎች እንደሚሻሻሉ ተስፋቸውን በመግለጽ
ዝግጅታችን እንደቀጠለ ነው። አሁን ደግሞ ሰዓቱ የስፖርት ነው። የኢትዮጵያ ብሔራዊ ቡድን የምድብ ማጣሪያ 4ኛ ጨዋታውን ከጊኒ አቻው ጋር ዛሬ በሞሮኮ ያካሂዳል። አትሌት መዲና ኢሳ የታላቁ ሩጫ በኢትዮጵያ ቅድሚያ ለሴቶች የአምስት ኪሎ ሜትር ክብረ ወሰን ሰበረች። ባለፈው ሳምንት በተካሄዱ የአውሮፓ ዋንጫ ማጣሪያ ጨዋታዎችና በወዳጅነት ጨዋታዎች ላይ የተለያዩ ክብረ ወሰኖችም ተሰብረዋል። እነዚህና ሌሎች የስፖርታዊ ክንዋኔዎችን የያዘው ሳምንታዊው የስፖርት ዘገባ ተከታዩ ነው። ኬኔዲ አባተ ያቀርበዋል።
በአፍሪካ ዋንጫ የምድብ ማጣሪያ አራተኛ ጨዋታ የኢትዮጵያ ብሔራዊ ቡድን ዛሬ ከጊኒያቸው ጋር በሞሮኮ ራባት ይገጥማል። ሁለቱ ቡድኖች ባለፈው አርብ በዚያው በሞሮኮ ካዛብላንካ ተጫውተው ጊኒ 2-0 በሆነ ውጤት ማሸነፏ ይታወቃል። የሁለቱ ብሔራዊ ቡድኖች የመልስ ጨዋታ ደግሞ ዛሬ ምሽት 4 ሰዓት ላይ በሞሮኮ መዲና ራባት የሚካሄድ ይሆናል። አርብ ዕለት በተካሄደው ጨዋታ በተጫዋቾቻቸው ላይ ከስነልቦና ጋር የተያያዘ ክፍተት መመልከታቸውን የተናገሩት የዋሊያዎቹ አሰልጣኝ ውበቱ አባተ በዛሬው ጨዋታ ላይ ይህን ችግር ለመቅረፍ የቡድንና የአንድ ለአንድ ውይይት ማድረጋቸውን ከጨዋታው በፊት ለጋዜጠኞች በሰጡት አስተያየት ገልጸዋል። ባለፈው ጨዋታ ላይ የነበሩ ክፍተቶችን መገምገማቸውንም ያነሱት አሰልጣኙ በዛሬው ጨዋታ የምንችለውን ነጥብ ለማግኘት የራሳችንን ዝግጅት አድርገናል ማለታቸውን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ለቀጣዩ የአፍሪካ ዋንጫ ለማለፍ በምድብ 4 ከግብጽ፣ ጊኒና ማላዊ ጋር የተደለደለችው ኢትዮጵያ ካለፉት 3 ጨዋታዎች 3 ነጥብ ስታገኝ ማላዊም ከኢትዮጵያ እኩል ነጥብ ያላት ሲሆን ግብጽና ጊኒ 6-6 ነጥብ አላቸው። አትሌት መዲና ኢሳ የታላቁ ሩጫ በኢትዮጵያ ቅድሚያ ለሴቶች የ5 ኪሎ ሜትርን ክብረ ወሰን ሰበረች። 20ኛው ቅድሚያ ለሴቶች የ5 ኪሎ ሜትር የጎዳና ላይ ውድድር ትናንት በአዲስ አበባ ከተማ ተካሂዷል። መነሻና መድረሻውን ቦሌ አድርጎ በተካሄደው በዚህ የ2015 ቅድሚያ ለሴቶች ውድድር ላይ ታዋቂ አትሌቶችን፣ ህጻናትንና ዲፕሎማቶችን ጨምሮ 15000 ያህል ሴቶች የተሳተፉ ሲሆን በታዋቂ አትሌቶች ምድብ የዓለም ወጣቶች ሻምፒዮኗ መዲና ኢሳ የውድድሩን ክብረ ወሰን በመስበር ጭምር አሸነፈች። አትሌቷ የ5 ኪሎ ሜትር ውድድሩን 15 ደቂቃ ከ11.5 ሰከንድ በማጠናቀቅ ነው ባለድል የሆነችው። ከአትሌት መዲና በ3 ሰከንድ ዘግይታ የገባችው ጽጌ ገብረ ሰላማ ሁለተኛ ስትወጣ፣ መልክናት ውዱ ውድድሩን ሶስተኛ ሆና አጠናቃለች። ቦታዬ ድምጼና መብቴ በሚል መሪ ቃል በተካሄደው በዚህ የ2015 ሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ውድድር ላይ ዲፕሎማቶችን ጨምሮ በተለያዩ ዘርፎች ያሸነፉ ሌሎች ተሳታፊዎችም የሜዳሊያ ሽልማት ተበርክቶላቸዋል። ባለፈው ሳምንት በተካሄዱ የአውሮፓ ዋንጫ ማጣሪያ ጨዋታዎችና በወዳጅነት ጨዋታዎች ላይ የተለያዩ ክብረ ወሰኖች ተሰብረዋል። የአምስት ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ለብሔራዊ ቡድን በርካታ ጊዜ የተሰለፈ ተጫዋች በመሆን ክብረ ወሰን ሰብሯል። የ38 ዓመቱ ፖርቹጋላዊ አጥቂ ሐሙስ ዕለት ሀገሩ ፖርቹጋል ሊክተንስታይንን 4-0 ባሸነፈችበት ጨዋታ ላይ ነው ለብሔራዊ ቡድኑ 197ኛ ጨዋታውን በማድረግ ክብረ ወሰን መስበር የቻለው። በዚህም ክርስቲያኖ ሮናልዶ ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ በኩዌቱ አጥቂ ባድር አልሙታዋ ተይዞ የነበረውን ክብረ ወሰን መንጠቅ ችሏል። ባድር አልሙታዋ ለሀገሩ 196 ጊዜ የተሰለፈ ተጫዋች በመሆን እስከ ሐሙስ ክብረ ወሰኑን ይዞ ቆይቶ ነበር። ሮናልዶ ትናንት ፖርቹጋል ሉክሰምበርግን 6-0 ባሸነፈችበት ጨዋታ ላይም ተሰልፎ በመጫወት ክብረ ወሰኑን ያሻሻለ ሲሆን የትናንቱን ጨምሮ ለሀገሩ በተሰለፈባቸው 198 ዓለም አቀፍ ጨዋታዎች ላይ 122 ሁለት ግቦችን ማስቆጠርም ችሏል። በዚህም በከፍተኛ ግብ አግቢነት የያዘውን የበላይነት ማሻሻል ችሏል። የቶተናምና የእንግሊዝ ብሔራዊ ቡድን አጥቂ ሃሪ ኬን ደግሞ የምንጊዜም የእንግሊዝ ከፍተኛ ግብ አግቢነትን ከዋይኒ ሩኒ ተረክቧል። ሃሪ ኬን ሐሙስ ዕለት እንግሊዝ ጣሊያንን 2-1 ባሸነፈችበት ጨዋታ ላይ 54ኛ ግቡን በማስቆጠር በታሪክ የእንግሊዝ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ መሆን ችሏል። ትላንት ዩክሬንን 2-0 ባሸነፈችበት የአውሮፓ ዋንጫ ማጣሪያ ጨዋታ ላይ ደግሞ 55ኛ ግቡን አስቆጥሯል። የዓለም ዋንጫ ሻምፒዮኑ አርጀንቲናዊው ሊዮኔል ሜሲ ደግሞ 800ኛ ግቡን ከመረብ አሳርፏል። ሜሲ አርብ ዕለት ሀገሩ ፓናማን 2-0 ባሸነፈችበት የወዳጅነት ጨዋታ ላይ አንድ ግብ በማስቆጠር እስካሁን በሁሉም ጨዋታዎች ያገባቸውን ግቦች 800 ሲያደርስ ለሀገሩ ያስቆጠረውን ደግሞ 99 አድርሷል። ሜሲ ባስቆጠራቸው አጠቃላይ ግቦችም ከተቀናቃኙ ሮናልዶ በመቀጠል ሁለተኛ ደረጃ ላይ ይገኛል። በመጨረሻም የቶተናም አሰልጣኝ አንቶኒዮ ኮንቴ ከክለቡ ጋር በስምምነት ተለያይቷል። ምንም እንኳን በአሁኑ ወቅት ቶተናም በእንግሊዝ ፕሪሚየር ሊግ አራተኛ ደረጃ ላይ ቢገኝም ወጥ አቋም ማሳየት ግን አልቻለም። በመሆኑም የቶተናም እግር ኳስ አመራሮች ክለቡን ለአንድ አመት ከአራት ወራት በአሰልጣኝነት ከመራው ኮንቴ ጋር መለያየትን ምርጫቸው አድርገዋል። የኮንቴን ከአሰልጣኝነት መነሳት ተከትሎ ክለቡ ከሞሪሲዮ ፖቼቲኖ ጋር ከተለያየ ከ2019 በኋላ አራተኛ ቋሚ አሰልጣኝ ለመቅጠር በፍለጋ ላይ ነው። የክሪስታል ፓላሱ አሰልጣኝ ፓትሪክ ቬራም ከ10 ቀናት በፊት ተሰናብቶ የክለቡ የቀድሞ አሰልጣኝ ሮይ ሆድሰን እስከ አመቱ መጨረሻ ቡድኑን እንዲመሩ መሰየማቸው ይታወሳል። በዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአፍሪካ ቀንድ አካባቢ ታይቶ በማይታወቅ የተራዘመ ድርቅ አብዝቶ እየተጠቃ መሆኑን በመውሳት የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። አካባቢው በቀደሙት 5 ተከታታይ መደበኛ የዝናብ ወቅቶች ዝናብ አላገኘም። ከመጋቢት እስከ ግንቦት የሚዘልቀው የዝናብ ወቅትም የሚጥለው ዝናብ ከወትሮ አማካይ መጠን ያነሰ እንደሚሆን አስግቷል። በመሆኑም በአፍሪካ ቀንድ አካባቢ በስፋት ረሃብ አስከትሏል። በኢትዮጵያ ውስጥ አለ ርዕሰ አንቀጹ በመቀጠል በኢትዮጵያ የተራዘመው ድርቅ ባስከተለውና ለ2 ዓመታት የዘለቀው ጦርነት በአባባሰው ችግር የተነሳ ቢያንስ 20 ሚሊዮን ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ኢትዮጵያ ከፍተኛውን ሰብአዊ እርዳታ በመለገስ እንደ ሀገር ትልቁን ድርሻ የያዘችው ዩናይትድ ስቴትስ መሆኗን ያመላከተው ርዕሰ አንቀጹ በሰብአዊ እርዳታ ረገድ ከኢትዮጵያ ጋር በርካታ 10 ዓመታት ያስቆጠረ ዘላቂ አጋርነት አለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሷል። አስከትለውም በማናቸውም በእነዚህ አሳዛኝ ሰብአዊ ችግሮች የተጠመዱት ሰዎች የሚያስፈልጋቸውን ድጋፍ ማግኘታቸውን ማረጋገጥ ከፍተኛ ትኩረት የምንሰጠው ጉዳይ ነው። በመሆኑም በጋራ አጣዳፊ እንቅስቃሴዎች መርሃ ግብር በኩል የ331 ሚሊዮን ዶላር እርዳታ የምንሰጥ መሆኑን አስታውቃለሁ። ይህም እርዳታ የምግብ ዋስትና ችግር ላይ ያሉ ተጨማሪ ኢትዮጵያውያንን ለመድረስ የታቀደ ሲሆን በተለይ በድርቅ ምክንያት የተጎዱ ተጨማሪ 13 ሚሊዮን ሰዎችን ለመድረስ የሚውል ነው ብለዋል የውጭ ጉዳይ ሚኒስትር ብሊንከን። ይህ ድጋፍ ከሁሉም በላይ መሠረታዊ በሆነው በምግብ እርዳታ የሚጀምር ይሁንና ሰፋ ብለው የንጽህና መጠበቂያ ጥቅሎችን፣ መድኃኒቶችንና የውሃ አቅርቦትን የሚያካትት መሆኑን ብሊንከን አስረድተዋል። ይህ ድጋፍ አጣዳፊነቱ እንዳለ ሆኖ በዚያው መጠን ደግሞ ኢትዮጵያውያኑ አጋሮቻችን የራሳቸውን የአምራችነት አቅምን እንዲያጠናክሩ በማገዝ አብረናቸው ልንሰራ ቁርጠኞች ነን። እኛ ልናደርግ የምንችለው ከሁሉም ይበልጥ ትልቁ ነገር እሱ ነውና ብለዋል። ምክንያቱም ኢትዮጵያም ሆነች ሌሎች ብዙዎች አጋሮቻችን የሆኑ የአፍሪካ ሀገሮች ድርቅን፣ የአየር ንብረት ለውጥንና በሽታን ለመቋቋም የሚችሉት ዘላቂ የምርታማነት አቅም ሲኖራቸው መሆኑንም እኔም ሁላችንም የምናምንበት ነውና ብለዋል። በእጃቸው ባሉት ልዩ የተፈጥሮ ሀብቶቻቸውና ባላቸው እውቀት ሊጠቀሙ የሚችሉትም ያ ከሆነ ነው። በምግብ እጥረትም ሆነ በሌሎች ቀውሶች የተነሳ ችግር ሲከሰት ምላሽ ለመስጠት መጣደፋችን እንዲቀር መሠረታዊ መፍትሄ እርሱ ነው ሲሉ ብሊንከን አክለዋል። አጋራችን ለሆነችው ለኢትዮጵያ የሚያስፈልጋትን አጣዳፊ ድጋፍ ለማቅረብ መስራታችንን እንቀጥላለን። በዚያው መጠንም ኢትዮጵያ የራሷን የአምራችነት አቅም ሙሉ በሙሉ ጥቅም ላይ እንድታውል የሚያስፈልጋትን የኢንቨስትመንት ድጋፍ ማቅረብ ላይም አትኩረን በመስራት ላይ ነን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ ርዕሰ አንቀጹ ሀተታውን አጠቃለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። በዚሁ የምሽቱን መሰናዷችንን እናጠናቀቃለን። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ እንዲሁም የተለያዩትን ዘገባዎች በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶችና ቅንብሮች ዳግም እንገናኛለን። ለዛሬ ሰላም፣ ደህና ደሩ።